ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መጋቢት 2009 ዓ ም ፕሮግራሙን ጀመረ። ዩናይትድ ስቴትስ በልማትና በሰብአዊ እርዳታ መልክ ለአፍሪካ አምባገነኖች በየዓመቱ የምትሰጠው በቢሊዮኖች ዶላር የሚገመት ገንዘብ በሙሰኞች ስለሚባክን መቆም አለበት ሲሉ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ባለሙያው ፕሮፌሰር አለማየሁ ገብረ ማርያም ለፕሬዚደንት ዶናልድ ትራምፕ ደብዳቤ ጽፈዋል።
አብዛኛው ገንዘብ ይባክናል። ይባክነውም ግማሹ ይሰረቃል፣ ግማሹ ይጠፋል፣ ግማሹ ለሚባለው ነገር አይደረግም። በዛ ላይ ደግሞ የእነሱ ኤክስፐርቶች ኮንሰልታንት የሚባሉት እነሱ በጎን የሚቀፉት ነገር አለ እና ስለዚህ አሜሪካ የምትሰጠው ወይም የአሜሪካን የታክስ ከፋዮች የሚሰጡት ገንዘብ በጠቅላላ በአፍሪካም በተለይም ደግሞ በኢትዮጵያ ጥብቅና ቁጥጥር ይደረግበት ነው።
ከፕሮፌሰር አለማየሁ ገብረ ማርያም ጋር የተደረገው ሙሉ ቃለ ምልልስ ከዜናው ቀጥሎ ይቀርባል። የማስተናግዳችሁ ሶሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብራለች። እስከ ምሽቱ 4 ሰዓት ከእኛ ጋር ቆዩ። የሙዚቃ ቃናም አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። በኢትዮጵያ ዝቋላ አቦ ተራራ አካባቢ የተነሳ የእሳት ቀጠሎ አያሌ የደን እንስሳትን መግደሉ ተገለጠ። ትናንት አርብ በኢትዮጵያ አቆጣጠር ከቀኑ 7 ሰዓት የተነሳው ቃጠሎ እስከ ዛሬ አሁንም በኢትዮጵያ አቆጣጠር 11 ሰዓት ድረስ እንዳልጠፋና ለማጥፋት የተደረገ ሙከራም እንዳልነበር ታውቋል። ከአዲስ አበባ መለስካቸው አምሃ ተጨማሪ አለው።
በስፍራው የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲኖዶስ አባልና የወላይታ ሀገረ ስብከት ሊቀ ጳጳስ አባ ማቴዎስ እንደነገሩኝ ከሆነ ተራራው ደቡብ አቅጣጫ የጀመረ እሳት እየተቀጣጠለ ወደ ላይ ወጣ ነበረ። እስከ ዛሬ ድረስ እየተቃጠለ ነበር። ምንም አልቀነሰም ነበረ። ግን በኋላ የአየር ኃይል ሄሊኮፕተሮች በውሃ ለማጥፋት እየሞከሩ ለነበሩ መነኮሳትም ይህንን እሳት ለማጥፋት በጣም ትልቅ ርብርብ ያደርጉ እንደነበረ፣ በዚህ መሀል በጣም ብዙ የዱር እንስሳት እሳቱን ለመሸሽ ወደ ገዳሙ በጣም ብዙ እየመጡ እንደነበረ፣ ነገር ግን እስከ ዛሬ ድረስ እስካሁን ድረስ እሳቸውን እስካናገርኩበት ድረስ የእሳቱ መነሻ ምን እንደሆነ አልታወቀም።
ትላንት 7 ሰዓት ከጀመረ እስከ ዛሬ 11 ሰዓት ድረስ እንዴት ቶሎ አልተደረሰም ማለቴ ነው?
እንግዲህ ይህንን ዝርዝር ገና አላወቅንም በእውነት ምክንያቱም ከዚህ በፊትም ይሄ አካባቢ በተደጋጋሚ የእሳት አደጋ እየደረሰበት የጥንት ዛፎች፣ የጥንት እጽዋት ብዙ እንደተቃጠለ እስከ ዛሬ ድረስም በአካባቢው ከሁለት ዓመት በፊትም በዚያ ያለ እሳት ተነስቶ የተቃጠለው አካባቢ እስከ ዛሬ ድረስ እንዳላገገመ አባታችን አቡነ ማቴዎስ ነግረውኛል እና እንዴት እንደሆነ በምን ምክንያት እንደሆነ አሁንም ይህን ያህል ቃጠሎች ደርስ የተከናወነውን ዝርዝር ነገር ገና አላወቅንም።
እርግጥ ዛሬ ቅዳሜ ነው። ምናልባት ባለስልጣናት አይገኙ ይሆናል ቢሮ ከተዘጋ። ግን እድል አግኝተሃል? ለመጠየቅ ሞክረሃል? ባለስልጣናቱ እዛ አካባቢ መነሻው ምን እንደሆነ አውቀው ከሆነ በተጨማሪ ደግሞ በሰው ሕይወት ላይ የደረሰ አደጋ ካለ
በትክክል ለማወቅ ያደረግኩት ጥረት አልተሳካልኝም። ምክንያቱም እንዳልከው ዛሬ እነዚህ የሚመለከታቸው የመንግስት አካላት ቦታው ስላልነበሩ ጠይቄ እንትን ለማለት አልቻልኩም ነበር። ይሁንና እንደ አንዳንድ አድራሻዎች የፖሊስም የአካባቢ አስተዳደርም አድራሻ ለማግኘት ሞክሬ ብዙ አልተሳካልኝም። ዛሬ እንግዲህ
ቀደም ሲል እንዳልኩት በሰው ህይወት ላይ ምናልባት እዛ አካባቢ ደግሞ መነኮሳት አቅመ ደካሞች ናቸው የሚበዙትና በሰው ላይ የደረሰ ጉዳት ይኖራል። መለስካቸው፣
አቡነ ማቴዎስ እንደነገሩኝ ከሆነ በዚያ አካባቢ የነበሩ መነኮሳት እሳቱን ለማጥፋት ከሚያደርጉት ርብር በስተቀር በህይወት ላይ የደረሰ ነገር እንደሌለ ነግረውኛል። ይሁንና እንስሳት ሳይጎዱ እንደማይቀር ያላቸውን ግምት ነግረውኛል እሳቸው።
ለዛሬ የዜና ፍጆታችን በቂ መረጃ ነው። መለስካቸው፣ ሰሞኑን አንተም ትከታተላለህ እኛም እንከታተላለን እና መነሻውን ከባለስልጣናት እናገኝ ይሆናል እና ለአሁኑ ጊዜ ርስጥ ላይ መለስካቸው
በጣም አመሰግናለሁ። አዲሱ ዘናደር
በድጋሚ መለስካቸውን አመሰግናለሁ። ኢትዮጵያ ውስጥ በነበረው ብጥብጥና አለመረጋጋት የተነሳ አስቸኳይ ጊዜ አዋጅ ከታወጀ 5 ወራት አለፉ። አዋጁ ግን መቼ እንደሚነሳ የታወቀ ነገር እንደሌለ ተገለጠ። አዋጁ ይፋ ከሆነ ወዲህም በብዙ ሺዎች የሚቆጠሩ ታስረዋል። ለከባድ ወታደራዊ ልምምድ ወደ ካምፕ ተልከዋል። በልምምዱ የሚፈልገውን ያህል ውጤት ካላመጡም ከእስር የተፈታው በፈቃዱ ኃይሉ እንደገለጠው ይደበደባሉ። በእስር ላይ ሆነውም የተሐድሶና ስለ ህገ መንግስቱም ትምህርት እንደሚሰጣቸው ታውቋል። በፈቃዱ ከእስር እንደተፈታ ለቪኦኤ እንደገለጠው ታሳሪዎቹ በቤተሰብ በዘመድና ወዳጅ ወይም በጠበቆቻቸው እንደማይጎበኙ ተገልጧል። ወደ 20 ሺህ ታሳሪዎች ቢፈቱም በአሁኑ ወቅት አያሌ የተቃዋሚ ፓርቲ መሪዎችና አባላት በእስር ላይ እንደሚገኙ ታውቋል። የኮንጎ ወንዝ በታሪኩ ለመጀመሪያ ጊዜ ስለቀነሰ የኤሌክትሪክ ፍጆታውን በከፍተኛ ሁኔታ እንደሚቀንስ የዲሞክራቲክ ኮንጎ ሪፐብሊክ የኤሌክትሪክ ኃይሉ ኩባንያ አስታወቀ። የብሔራዊ መብት ኃይሉ መብራት ኃይል ባለስልጣን ይቅርታ ዋና ዲሬክተር ሜዳርድ ኪታካኒ ሲናገሩ በቂ ውሃ አይኖርም ብለን ስለሰጋን ምናልባትም የመብራት ፍጆታው በዚያው መጠን ሊቀንስ ይችላል ብለዋል። ኮንጎ በወቅቱ በአህጉሪቱ የሚያንዣብበው ድርቅ ሰለባ ሊሆኑ ከሚችሉ አገሮች አንዷ ነች። በመጨረሻም ደማስቆ ውስጥ የደረሱ ሁለት የቦምብ ፍንዳታዎች በትንሹ 40 ሰዎች ገድለው ከ120 በላይ እንዳቆሰሉ የመቆጣጠሪያ ጣቢያ ኃላፊዎች ገልጠዋል። አድማጮች፣ ለሰዓት ያለን ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 2 2009 ዓ.ም ምሽት ፕሮግራም ነው። ከዚህም ከዚያም ዩናይትድ ስቴትስ በልማትና በሰብአዊ እርዳታ መልክ ለአፍሪካ አምባገነኖች በየዓመቱ የምትሰጠው በቢሊዮኖች ዶላር የሚገመት ገንዘብ በሙሰኞች ስለሚባክን መቆም አለበት ሲሉ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ባለሙያው ፕሮፌሰር አለማየሁ ገብረ ማርያም ለፕሬዚደንት ዶናልድ ትራምፕ ደብዳቤ ጽፈዋል። ከግብር ከፋይ አሜሪካውያን እየተሰበሰበ የሚላከው ገንዘብ ለታቀዱ ፕሮጀክቶች ማስፈጸሚያነት ስለማይውል መቆም አለበት ብለዋል ደብዳቤውን ለፕሬዚደንት ትራምፕ የላኩት ፕሮፌሰር አለማየሁ ገብረ ማርያም። በተለይ ኢትዮጵያን አስመልክቶ በጻፉት ደብዳቤ ሐሳብና ይዘት ላይ ሰሎሞን ክፍሌ ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯቸዋል። ውይይታቸው ባለፈው ረቡዕ በከፊል ቀርቦ ነበር። ቀጥሎ ሙሉን አዳምጡ።
አስቀድሜ ለሁልጊዜ ትብብሮ ላመስግን ፕሮፌሰር አለማየሁ ገብረ ማርያም።
እኔም አመሰግናለሁ ሰሎሞን፣ ለአሜሪካ ድምፅም ስለጋበዛችሁኝ ደስ ብሎኛል። አመሰግናለሁ።
ለአሜሪካው ፕሬዚደንት ዶናልድ ትራምፕ ስለ ጻፉት ደብዳቤ ይዘት ባጭሩ ከገለጹልኝ ወደ ዝርዝሩ እንገባለን።
እሺ፣ እንግዲህ ባለፉት ሁለት ሳምንታት ውስጥ ለፕሬዚደንት ትራምፕ አንድ ሰፋ ያለ ደብዳቤ አቅርቤ ነበር እና በዛ ላይ ያቀረብኩት አንዳንድ ሀሳቦች ነበሩ። ይህኛውም ያቀረብኩት ሀሳቦች ራሱ የትራምፕ አስተዳደር ያነሳቸው አንዳንድ ጥያቄዎች ነበሩ። በተለይም የዛሬ ሁለት ሶስት ወር ላይ ለስቴት ዲፓርትመንት ትራንዚሽን ቲም የተባለው አራት ጥያቄዎች አቅርቦ ነበር። አንደኛው ምንድን ነው? አፍሪካ ውስጥ ከፍተኛ ሙስና እየተካሄደ በተለይ ደግሞ እኛ በምንሰጠው ገንዘብ እርዳታና ብድርም ገንዘባችን ስለሚሰረቅ ምን ያህል እየተሰረቀ ነው ያለው፣ የሚባክነውስ ገንዘባችን ምን ያህል ነው የሚል አንድ ጥያቄ አቅርቦ ነበር። በሁለተኛ ደረጃ ደግሞ ይሄው ከአልሸባብ ጋር ስንሟገት 10 ዓመት አለፈን ግን አላሸነፍንም፣ ምንድን ነው ምክንያቱ? ምን ያህል ጦር ቢሆን ነው እኛም አጋሮቻችንም ሆነን እነሱን ለማስበርከክ ያልቻልንበት ነው? በሶስተኛ ደረጃ የጠየቁት ጥያቄ ደግሞ የአሜሪካን ኢንቨስተሮች ወይም ነጋዴዎች በአፍሪካ ውስጥ ምን እድል አላቸው? ከቻይና ነጋዴዎችና ኢንቨስተሮች ጋር እንዴት ነው ውድድራቸው? እየደከመ ይመስላል ነው። በዛ አራተኛ ነጥብ ላይ ደግሞ አንድ አጎዋ ወይንም የእድገት እድል የሚባል ፕሮግራም አለ። እሱን ለምንድን ነው መቀጠል ያለብን? ምክንያቱም ተጠቃሚ የሚሆኑ የሚሰሩት ሙስና የሚቀበሉ አስተዳደሮችና ኩባንያዎች ስለሆኑ ለነሱ የድርጎ አይነት ነገር ነው የምናደርገውና ያንን ፕሮግራም ይሄ የእድገቱን ፕሮግራም በምንቀጥልበት ጊዜ ሙስናን ነው የምናስፋፋ የሚሉ ጥያቄዎች አንስተው ነበርና በዛ ላይ ጠበቅ ያለ መልስ ከኢትዮጵያም ጉዳይ ጋር አያይዤ አቅርቤ ያላቸው ነበረ።
ምንድን ነው የዚህ እርስዎ ለፕሬዚደንት ትራምፕ የጻፉት ደብዳቤ አላማስ? ደብዳቤውን በኢሜይል ጭምር ነው የላኩላቸው እንደተረዳሁት። ለዩናይትድ ስቴትስ ምክር ቤትና ለመገናኛ ብዙሃንም ቅጂውን ልከው ደርሶናል።
ዋናው መልእክቱ ምንድን ነው? ከኦባማ አድሚኒስትሬሽን በተለይ ከኦባማ አድሚኒስትሬሽን ጋር ተጣምሮ ከዛም ቀደም ብሎ በተለይ በኢትዮጵያ በዛም በጠቅላላም በአፍሪካ ውስጥ የአሜሪካ የሚሰጠው ገንዘብ እየባከነ ነው ያለው። የአሜሪካ የሚሰጠው ገንዘብ የሚውልበት ህዝቡን ለመርዳት ወይንም የተራበውን ሰው ለመርዳት ደካማውንና እርዳታ የሚያስፈልገውን ሳይሆን አብዛኛው ገንዘብ ይባክናል። ይባክነውም ግማሹ ይሰረቃል፣ ግማሹ ይጠፋል፣ ግማሹ ለሚባለው ነገር አይደረግም። በዛ ላይ ደግሞ የእነሱ ኤክስፐርቶች ኮንሰልታንት የሚባሉት እነሱ በጎን የሚቀፉት ነገር አለ እና ስለዚህ አሜሪካ የሚሰጠው ወይም የአሜሪካን የታክስ ከፋዮች የሚሰጡት ገንዘብ በጠቅላላ በአፍሪካም በተለይም ደግሞ በኢትዮጵያ ጥብቅና ቁጥጥር ይደረግበት ነው። እስካሁን ያቀረብኩት ማስረጃ ላይ የሚያሳየው ምንድን ነው? ዩኤስኤአይዲ የተባለው አካል በሀገሪቷ ውስጥ እንደው ለይስሙላ ነው እንጂ ቁጭ ያለው ገንዘቡ ምን ቦታ እንደሚደርስ ተከታትሎ የሚያጣራ አይደለም። በዚህም ላይ ሰነዶችን ጠቅሻለሁ የጠቀስካቸው ጽሁፎች ላይ። ስለዚህ ዋና ዓላማው አዲስ አስተዳደር ስለሆነ ከአሁን በፊት የኦባማ አድሚኒስትሬሽን ዝም ብሎ በሩን ከፍቶ እንደ ልባቸው የሚፈነጭበትን የአሜሪካን የታክስ ገንዘብ በአሁኑ ጊዜ ደግሞ ተጠንቅቀን ቦታው ላይ እንዲውልና ከቦታውም ያልሆኑ ነገሮች ካሉ በነዛ ላይ ደግሞ እርምጃ እንዲወሰድ ነው። እንደው ለነገሩ ያህል ምናልባት ሰምተህ እንደሆነ እርግጠኛ ነኝ ሰምተዋል፣ ባለፉት ሁለት ቀናት ውስጥ የትራምፕ አድሚኒስትሬሽን በጠቅላላ የውጭ እርዳታ የሚለውን ነገር እንቆርጣለን ብሏል። ከኔ ጽሁፍ ጋር በጣም የተቀራረበና የጠቀስኳቸውንም ነገሮች በሙሉ የሚያንጸባርቅና የሚይዝ የፖሊሲ አቋም ወስዷል። ደስ ብሎኛል።
አምባገነን የውጭ መንግስታት እንደ ኢትዮጵያ ያሉ ሲሉ የገለጿቸው ባዕዳን መንግስታት የዩናይትድ ስቴትስን ተቋማት በሐሰት ለመጠቀም በሚያደርጉት ጥረት በየዓመቱ በሚሊዮኖች የሚቆጠር ዶላር ለደላሎች ማለትም ለሎቢስቶች መክፈላቸው እንዳስቆጣው ይገልጻሉ በዚህ ደብዳቤው ላይ። እንደ አንድ አሜሪካዊ ዜጋና ግብር ከፋይም ሕገ መንግሥታዊ መብቶን ተጠቅመው ይህን አይነቱ አሰራር እንዲቆም ጠይቀዋል። እስቲ ይህንንም ያብራሩልኝ።
ይሄ በጣም የሚያሳዝንና በጣም የሚያናድድም ነገር ነው። ምክንያቱም በአሁኑ ጊዜ ያለው አስተዳደር ወይም አገዛዝ ገንዘብ የለንም፣ 5 ሚሊዮን ሕዝብ የሚሆን በረሃብ እየተሰቃየ ነው፣ እስከ 20 ሚሊዮንም የሚደርሱ ረሀብ ሊደርስባቸው ይችላል። ስለዚህ ለነሱ እስከ 1 ቢሊዮን ብር ያህል ያስፈልጋል እያለ ይለምናል። እኛ ገንዘብ ስለሌለን ነው ምናምን እያለ ለዓለም ሰጪዎች በልመና ላይ ይገኛል። ግን በአሁኑ ጊዜ ይሄ ደግሞ ባለፉት 6-7 ሳምንታት ውስጥ ነው አንድ ኤስጂአር ሎቢ የሚባሉ ወጣቶች ማመን በማይቻል መንገድ በወር ማለት ነው በወር 150,000 የአሜሪካን ብር እየከፈለ ለእነሱ በአሜሪካን ምክር ቤትና በአድሚኒስትሬሽኑ ተውቱና እንዲደልሉ አድርገዋል። ይሄም ማለት ምንድን ነው? በአንድ አመቱ እስከ 2 ሚሊዮን የሚደርስ ገንዘብ ነው የሚጠፋው እዚህ የፖለቲካ ውትወታ ላይ። እና ይህን ጥያቄ ለፕሬዚደንቱ ያቀረብኩት እንዴት አድርገን ነው የአሜሪካን ሕዝብ ታክስ እየከፈለ እንደዚህ የሚያባክኑ ሰዎች ለረሀብ እንኳን መገባት ያለበትን ነገር ሳይጠቀሙ ለራሳቸው ግላቸው የራሳቸውን አስተዳደርና የራሳቸውን ስልጣን ለማጠናከር 2 ሚሊዮን ብር እንግዲህ ማለት ይሄ ስንት ህጻናት አፍ የወጣ ነገር ነው? ስንት ህጻናት ምግብ አያገኙ? 2 ሚሊዮን የአሜሪካን ብር ማለት ስንት እንደሆነ መገመት ይቻላል። ምናልባት እስከ 50-60 ሚሊዮን የኢትዮጵያ ብር ሊሆን ይችላል። ስለዚህ እነዚህን ነገሮች ለፕሬዚደንቱ ደብዳቤ ላይ ጠቅሼ በዛ ላይ ደግሞ ያነሳሁት ነገር ይሄ ነገር እነዚህ ሰዎች ገንዘብ የለንም እያሉ ዓለምን ቢሊዮን ብር በሚጠይቁበት ጊዜ ከየት ነው ይሄ 1-2 ሚሊዮን ብር የመጣው? በብድር ነው ያገኙት? ሰው ሰጥቷቸው ነው? ከየት ነው የመጣው? እና እኔ ራሴን ደግሞ ትመና የሰጠሁት ምንድን ነው አሜሪካ ከምትሰጠው ብድር ላይ የተሰረቀ ነው የሚል ነው። ለዛም ደግሞ ጠቋሚ የሆኑ ማስረጃዎችን ለመጥቀስ ሞክሬያለሁ።
ምን አይነት ናቸው ማስረጃዎቹ ሊገልጹልኝ ይችላሉ?
እንግዲህ ማስረጃዎቹ አይነቶች አንደኛው ከአሁን በፊት በዩኤስኤአይዲ ኢትዮጵያ ውስጥ በሚደረገው የገንዘብ ስጦታና ክትትል በቂ እንዳልሆነ ይጠቅሳል። ኦፊስ ኦፍ ኢንስፔክተር ጀነራል የሚባለው ወይም በዚህ አይነት ነገር ላይ በስቴት ዲፓርትመንት እና በዩኤስአይዲ ለምሳሌ የተሰጡት ገንዘብ ላይ ባወጣው ሪፖርት ደጋግሞ ሁለት ሶስት ሪፖርቶች ወጥተዋል። እዛ ላይ ገንዘቡ የት ላይ እንደዋለ በቁጥጥር ላይ እንደ ኦዲተር ማለት ነው ልናገኘው አልቻልንም። ምክንያቱም ቡክ ኪፒንግ ናቸው ወይም የሬከርድ ኪፒንግ ናቸው ሰነዶች የሚያስቀምጡት መሰረታዊ የሆኑ ይህን ነገር አይነት የሚከታተሉ አይደሉም። ምን ያህል ገንዘብ ለምን እንደጠፋ እናቅም። አንዳንዱ ነገር ላይ ደግሞ ዝም ብሎ ገንዘብ የተበተነም እንዳለ ጠቅሷል። ዋናው ነገር ደግሞ ሌሎችም ሰብአዊ መብት ተሟጋቾች የአሜሪካን እርዳታ ልዩ ልዩ ነገሮች ላይ እንደሚውሉ ለምሳሌ ያለው አስተዳደር የራሱን ደጋፊዎች ብቻ እንደሚረዳበት፣ ህዝብን ከአንድ ቦታ ወደ አንድ ቦታ እንዲፈናቀል የሚያደርግበት የመሳሰሉትን ነገሮች ለራሱ ለግል የሚጠቀምባቸው ተቆጣጣሪ የሌለበት አንዳንድ ነገሮችን የሚጠቅሱ ሪፖርቶች አሉ። ስለዚህ ዋናው ጭብጡ ምንድን ነው? እዚህ ላይ የሚሰጠው እርዳታ ምን ቦታ ላይ እንደሚውል አጠባባቂና ቦታ የያዘ ነገር የለውም። ይህም ማለት ምንድን ነው? ገንዘቡ ይደርሳል እዛ፣ ከዛ በኋላ ግን ምን እንደሚሆን የተቆጣጠረ ወይም ተቆጣጣሪም የለም። እያንዳንዷን ሳንቲምም ብትሆን የት እንደደረሰ የሚያመሳክር አካልም የለም፣ ሰውም የለም። ስለዚህ ጥርጠራው ምንድን ነው? እዚህ ላይ ከዛ ከሚሰጠው ብር ላይ ብዙ ተቀርፎ ለገዢ ሰዎችና እነሱን ለሚደግፉ እንደሚሄድ በቂ ጥርጣሬ ያለበት ማስረጃዎች አሉ።
ፕሮፌሰር አለማየሁ እንደሚያውቁት ዩናይትድ ስቴትስና ኢትዮጵያ በተለይ እንደ አልሻባብ ያሉ አሸባሪ ቡድኖችን በጋራ ለመዋጋት ጠንካራ ወዳጅነት ከመሠረቱ ቆይተዋል። እንዳሉት ይህ በቀደምቱ ፕሬዚደንቶች በቡሽና በኦባማ የቆየ ፖሊሲ አሁን ሊቀየር የሚችል ይመስሎታል ፕሮፌሰር አለማየሁ?
አዎ ይመስለኛል። ምክንያቱም የትራምፕ አድሚኒስትሬሽን ጥሩ ጥያቄ ነው የጠየቀው። እንደ አልሸባብ የተባለው ምን አይነት አደገኛ ጦር ቢሆን ነው እስከ ዛሬ ድረስ ልናሸንፍ ያልቻል ነው? እኛም ሆነ አጋሮቻችን ማለት ነው፣ በተለይ ደግሞ ኢትዮጵያ ያለው አስተዳደር ማለት ነው። ለእኔ የሰጠሁት ለፕሬዚደንቱ መልስ ምንድን ነው? አልሸባብ መኖር ላለው አስተዳደር፣ ኢትዮጵያ ውስጥ ላለው አስተዳደር የኢንሹራንስ ፖሊሲ ነው። ምክንያቱም እሱን እንደ አያጅቦ መጣ እያሉ መነገጃና እርዳታ መሰብሰቢያ ይሆናቸዋል ነው የምለው እንጂ አልሸባብ የተባለን ለመደምሰስ አስቸጋሪ ነገር ሆኖ አይደለም። እንደምናውቀው ሁሉ በአውሮፓ አቆጣጠር 2006 ያለው አስተዳደር ጦር ሶማሌ በገባበት ጊዜ ሁለት ሳምንት በማይሞላ ጊዜ ነበረ አልሸባብንም ሆነ ሌሎቹንም ከጥቅም ውጭ ያደረጋቸው። ስለዚህ 10 ዓመት እንዴት ሊቆይ ቻለ የሚለው ነው እና የኔ ሙግት እዚህ ላይ ለፕሬዚደንቱ ያቀረብኩበት አልሸባብ ለአለው ኢትዮጵያ ላለው አስተዳደር መነገጃ ነው። ስለዚህ ተጠንቀቅ፣ እሱን እየወተወቱ እድሜያቸውን ለማራዘምና ስልጣናቸውን ለማጠናከር ነው የሚል ነው። በዛ ላይ ደግሞ ሌላ የጠቀስኩት ነገር አለ። የአንተ አድሚኒስትሬሽን አልሸባብን ነቅቶባቸዋል እና ስለ አልሸባብ እንደማይሰራ ስለሚያውቁ አሁን በሌላ መንገድ እየመጡ ነው፣ ኢንቨስትመንት እያሉ ለማወናበድና ለማጭበርበር ይሞክራሉ ነው ያልኩት። ይህንንም ደግሞ የተናገርኩበት ምክንያት ኃይለማርያም የጠቀሰው ነገር ነበር። ከአሁን በኋላ እኛ ከአሜሪካን ጋር መተባበር የምንፈልገው በንግድና በኢንቨስትመንት በመሳሰሉ ነገሮች ነው። ስለዚህ ዘፈናቸውን ትንሽ እየቀየሩ ነው። ምክንያቱም ትራምፕ ራሱ ቢዝነስማን ስለሆነ ምናልባት በቢዝነስና በኢንቨስትመንት ብንመጣበት የበለጠ ከእሱ ጋር ለመያያዝ እንችላለን የሚለው ነገር ነው። ነገር ግን ይሄ እንደማይሰራ ደግሞ እኔ ጠቅሻለሁ፣ ማስረጃውንም አቅርቤያለሁ። ማስረጃው ምንድን ነው? ከአሁን በፊት ኢትዮጵያ ውስጥ ኢንቨስትመንት ብለው የመጡት አሜሪካኑም ከሌላ ቦታ የከሰሩ አሉ። እነ ካርቱር ያሉ አንድ አሁን ከእስራኤል የነበሩት ፖታሽ የጀመሩት እነሱ ከስረዋል። ሳውዲ የመጡት ከስረዋል። ስለዚህ ይሄ ማጭበርበሪያና ማወናበጃ ነው እንጂ እውነት ኢንቨስትመንት በእነሱ አስተዳደር ሁሉን ነገር በሚቆጣጠሩበት ኢኮኖሚን ሙሉ በሙሉ በሚቆጣጠሩበት ዋና ዋና ለውጭ ኢንቨስትመንት የሚረዱ የሆኑትን ነገሮች በእነሱ እጅ አድርገው ሌላውን ሰው መጥተው የዓለምን ሌላ በተለይ የአሜሪካኖችን አምጥተው ኑና ኢንቨስት አድርጉ ማለት ጨዋታና ቀልድ ነው። ሌላ የጠቀስኩት ነገር እዚህ ላይ ደግሞ ምንድን ነው? ቻይናዎቹ የበለጠ እድል አላቸው ኢንቨስትመንቱን ለማድረግ፣ ምክንያቱም ቅርብ የሆነ ግንኙነት አላቸው ከገዢዎቹ ጋራ። ገዢዎቹንም የሚያስፈልገውን ነገር ያደርጉላቸዋል። ግን የአሜሪካን ደግሞ ኢንቨስተሮች ሙስና ለመስጠት አይችሉም። እንደዚህ አይነት ነገሮች የአሜሪካን ሕግ ስለሚቀጣቸው እራሳቸው እጃቸው ታስሯል ማለት ነው። እንደዚህ አይነቱን ነገር ሊያደርጉ አይችሉም። ስለዚህ ይሄ ኢንቨስትመንት የሚባለው ነገር በጠቅላላ ውሸትና ማወናበጃ ነው እና ይሄ ፕሬዚደንቱ እንዲጠነቀቅ በዚህ ላይ ጥብቅ የሆነ መልእክት ልኬለታሉ።
ለማጠቃለል ፕሮፌሰር አለማየሁ በዚህ ለዩናይትድ ስቴትስ ፕሬዝዳንት በጻፉት ደብዳቤው ላይ ቀላል ሲሉ የገለጿቸውን መፍትሄዎችም ዘርዝረዋል። ይህንኑ ለአድማጮች ቢያካፍሉልኝ አበቃለሁ።
እሺ፣ እንግዲህ እኔ ምለው ምንድነው? እኔ አፍሪካ ሞኒ ኢትዮጵያ ከአሜሪካ እርዳታ እንዳታገኝ መፈልግ ሰው አይደለሁም። ግን በሁለት ነገር ላይ ነው መፍትሄ ብዬ ማምነው። አንደኛ እኛ ከአሜሪካ የምንሰጠው ገንዘብ ቦታው ላይ እንዲውል እፈልጋለሁ። እኛ የምንሰጠው የተራበውን ለመርዳት፣ ድሃውን ለመርዳት የመሳሰሉትን ነገር ነው እንጂ ያለውን ገዥና የገዥውን ደጋፊዎች የእነሱን ኪስ ወይንም የእነሱን ውጭ ሀገር ያለውን የባንክ አካውንታቸውን ለመሙላት አይደለም። ስለዚህ አንደኛው ነገር የምጠይቀው ምንድን ነው፣ እስካሁን የተሰጠው ገንዘብ በሙሉ ኦዲት ተደርጎ ይጣራና ምን ያህሉ ነው ገንዘብ ለድሃ የደረሰው ለተራበው የደረሰው፣ ምን ያህሉ ነው ደግሞ ለእነሱ ደጋፊዎች፣ ለምሳሌ ለተራበ የደረሰ ይባላል። ግን ለረሀብተኛ የሚሰጠውን እርዳታና ምግብ ማን ነው የሚያከፋፍለው? የእነሱ ረስ የተባለ አንድ ድርጅት አለ። ረስ የተባለው ድርጅት ነው ይህን የሚያስተዳድረው። ስለዚህ ዋና በሎጂስቲክስ ሆነ በሌላ መንገድ የሚያገኙት ተጠቃሚዎች እነሱ ናቸው። እነዚህ ነገሮች በሙሉ ወጥተው ለህዝብ መቅረብ አለባቸው ነው። ሁለተኛ ደረጃ ደግሞ ከአሁን በኋላ አሜሪካ በሚሰጠው ገንዘብ ላይ ለፖለቲካ ያለው አስተዳደር እንዳይጠቀምበት፣ ይህንን ስል ከአሁን በፊት የተረጋገጡ ነገሮች ናቸው። የእነሱ ለእነሱ የሚመርጡ ሰዎች ናቸው አብዛኛውን እርዳታ የሚያገኙት። ካልሰጡ ደግሞ እርዳታም አያገኙም፣ የሚዘሩትንም ዘር አያገኙም። እንደዚህ አይነት ቅጣት ይደርስባቸዋል። ህዝብ ማፈናቀያ እንዳይሆን እንደምናውቀው የተረጋገጠ ነው። ይሄ በጋምቤላ በኩል በሌላዎችም በኩል እኛ የምንሰጠው ከአሜሪካ የሚሰጠው ገንዘብ እዛ ላይ ውሎ ህዝብ እንዲፈናቀል ተደርገዋል። እንደሱ አይነት ነገር ላይ እንዳይጠቀሙ። ሶስተኛ ደግሞ ምን ያህል ሙስና እንዳለ እስካሁን የተጣራ ነገር አለ? እነዚህ ነገሮች በሙሉ መጣራት አለባቸው። ስለዚህ ከአሁን በኋላ የሚሰጠው ገንዘብ ስትሪክት አካውንታቢሊቲ ወይም ከፍተኛ የሆነ ተጠያቂነት ባለበትና በደንብ የአሜሪካን መንግስት በተለይ ዩኤስኤአይዲ የተባለው እየተከታተለ ያገንዘቡ ቦታውና ግቡ እንዲደርስ የሚደረግ እስካልሆነ ድረስ እኔ የአሜሪካን ገንዘብ እንዲሰጥ ከፍተኛ ተቃውሞዬን አቅርባለሁ። አሁንም ደግሞ የበለጠ አቀርባለሁ። ከአስተዳደሩም ጋር አንዳንድ ነገሮች ለማድረግ ሞክራለሁ።
ፕሮፌሰር አለማየሁ ገብረ ማርያም ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ። አንተንም ቪኦኤንም የአሜሪካ ድምፅ መልካም ቀን ለአንተም ለሁላችሁም ለአድማጮችም።
ክቡራትና ክቡራን አድማጮች ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር አት ቪኦኤ አምሃሪክ ወይም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን ስጡ፣ አንሸራሽ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሄርትስ አጭር ሞገድ እና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ ላይም ታገኙናላችሁ። ክቡራትና ክቡራን አድማጮች ይህንን ሰሞን ወደ ታሪክ መለስ ብለን አንዳንድ ነገሮችን እንዳስ። ነገ መጋቢት 3 ነው። ልክ የዛሬ 128 ዓመት መጋቢት 3 1881 ዓመተ ምህረት መተማ ላይ በሱዳኑ አጠራር ጃላባድ ላይ አጼ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ወደቁ። ያን ጊዜ ከደርቡሾች ጋር በተደረገው ጦርነት አጼ ዮሐንስ ከተመቱና ጠላትም ራሳቸውን ቆርጦ ገበያ ላይ ካዞረ በኋላ በወቅቱ ዘምቶ የነበረው የኢትዮጵያ ጦር ሊበተን ተገደደ። አሌክዛንደር ግራሃም ቤል ስልክን አስመዘገበ። በዚህ ሳምንት ውስጥ ልክ የዛሬ 141 ዓመት ነው ስልክ የተመዘገበው። ሚያዝያ 28 ቀን ስልክ ያኔ ባልተመዘገበ ዛሬ እንዲህ የአካላችን ክፍል ባልሆነ ነበር። የጀርመኑ ባየርን መድኃኒት አምራች ኩባንያ ዛሬ ሐኪሞች ለራስ ምታትና ለተስተካከለ የደም ዝውውር የሚያዟትን አስፒሪን የመጀመሪያ ፓተንት ወይም የባለቤትነት ወይም የአእምሮ ውጤት መብትነት አስመዘገበ። ክቡራትና ክቡራን አድማጮች አንድ ሌላ አጠር ያለች ማሳሰቢያ ላስተላልፍ። ነገ እሁድ አዲስ የሰዓት ለውጥ አለ። ዛሬ ልክ እኩለ ሌሊት ላይ በዋሽንግተን ዲሲ አቆጣጠር ሰዓቱ በአንድ ሰዓት ወደፊት ይዘላል። ስለዚህ ወደ ዩናይትድ ስቴትስ ለምትንቀሳቀሱ መንገደኞች ሁሉ የአሜሪካው ሰዓት ቀደም ሲል ከነበረው እስከ ዛሬ ድረስ ከነበረው ከእኩለ ሌሊት በኋላ ማለት ነው በአንድ ሰዓት ወደፊት የዘለለ መሆኑን እንድታጤኑ አሳስባለሁኝ። ይህም ማለት ከሌሊቱ 8 ሰዓት ሲሆን ከሌሊቱ 9 ሰዓት ይሆናል ወዲያው ማለት ነው። ይሄ በክረምቱ የሰዓት ለውጥ ምክንያት በየጊዜው የሚያጋጥም ነው። በክረምቱ መግቢያ ላይ አንድ ሰዓት ወደ ኋላ ይሄዳል። ከዚያም ክረምቱ ወደ መውጣቱና ወደ ጸደይ ወደ መሸጋገሩ አቅራቢያ ሲደርስ ደግሞ አንድ ሰዓት ወደፊት ይዘላል። ፎል ባክ ስፕሪንግ አሄድ ይሉታል በአሜሪካው አነጋገር። አሁን የሙዚቃ ቃና ይቀጥላል። አዘጋጅና አቅራቢ ጽዮን ግርማ።
እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች፣ ምርጥ ምርጥ የእንግሊዝኛ ዜማዎችን መራርጬ ሳስተናግዳችሁ ለማምሸት ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ስቱዲዮ ውስጥ የሚገኘው ጽዮን ግርማ ነኝ። የዛሬው የሙዚቃ ግብዣ ሳምንታቸውን በፍቅር ላሳለፉ፣ ቀጣዩን ጊዜም በፍቅር ለማሳለፍ ለተዘጋጁ አፍቃሪዎች ብቻ የመረጥኳቸው ዜማዎች ናቸው። የሙዚቃ ቃና የፍቅር ሳምንት ብየዋለሁ። የፍቅርን ዜማ እንዲያቀነቅኑ የመረጥኩት ደግሞ እንስት ድምፃውያንን ነው። የሩሲያ ተወላጅ የሆነችውና የእንግሊዝ ዜግነት ያላት ድምፃዊ የዘፈን ግጥም ደራሲና ሙዚቀኛ የሆነችው ኬቲ መለዋ አይ ክራይድ ፎር ዩ በማለት የተጫወተችው ዜማ የመጀመሪያ ምርጫዬ ነው። የኬቲ ይህ ዜማ በኤሌክትሪክ ያልታገዘ የተለያየ ሙዚቃ ቃና ያልተጨመረበት በተፈጥሮ የመርገብገብ ባህሪው ድምፅ ማውጣት በሚችል መሳሪያ የተቃኘ አኩስቲክ ዜማ ነው። ሪታ ጩኸቴ አንተን ለማግኘቴ ከታላቁ ሰማይ በዚህች ምድር ላይ ስንጉ ቁንጅና ያላቀል ሲነጠኝ አይኖቼ ከፊት አልነቀል ሲሉኝ ሌሎች ባጠገብ ሳይደናቀፉ ካስማቱ ከእጅ ቆንጠር አርገው ሲያልፉ ለኔ ግን አንተዬ የዱር ጽጌረዳ የዱር አበባዬ ለምን እንደሆነ እንዲህ የሚሰማኝ መቼም አይገባቸው መቼም አይረዱኝ ትለናለች ኬት አይ ክራይድ ፎር ዩ በሚለው ዜማዋ።
Beauty need only be a wish.
cried for you የተሰኘውን የኬቲን ዜማ ነበር ያደመጥነው። ድምጸ መረዋ ካናዳዊት ድምጻዊ ሴሊን ዲዮን ዜማዎቿ በሙሉ በፍቅር ቃላት የተሞሉ ናቸው። The Power of Love የተሰኘው ስራዋ ቀጣዩ ምርጫዬ ነው።
The whispers in the morning of lovers sleep and tight are rolling by like thunder now as I look in your eyes. I hold on to your body and feel that you make. Your voice is warm and tender, a love that I could not forsake, 'cause I'm your lady and you are my man. Whenever you reach for me, to take that all ends when I'm with you. Even though there may be times it seems I'm far away, never wonder where I am, 'cause I
ላቭ ከተሰኘው የሲሊን ዲዮን ዜማ አይ ላቭ ዩ always forever ወደሚለው የዶና ሊዊስ ዜማን እንሻገረው በ1973 ዓመተ ምህረት የተወለደችው እንግሊዛዊቷ ድምጻዊ I love you always forever በሚለው ዜማዋ ጊዜ የማይገልጠው ዘላለማዊ ህልም ባይኔ ድቅን ይላል ትርጉም አልባ ጭጋግ ዙሪያዬን ከቦኛል ብርሃን ፍለጋ ልቤ ቋጥናል በጭጋጉ መሃል ጠይሙን ገላህን በምናቤም ቢሆን የነካው ይለታ ጨለማው ይጠፋል ፀሐይ ትወጣለች አደይ አበባዎች ይፈካሉ ከደጅ ትላለች እስቲ እንዜማ አብረን እናዳምጣው እንግሊዛውያን እንስታ ቀንቃኞች አሉጣሁም እንግሊዛዊቷ እንስታ ቀንቃኝ ሊዮና ሊዊስ Bleeding Love ስትል ያቀነቀነችው ዜማ ተከታዩ ምርጫዬ ነው የፍቅር አለንጋ ገረፈኝ ዘንድሮ ባንዳል በቀኝ ብሎ ደጋግሞ አይ ፍቅር አይ ስቃይ ልቤን ከረቸምኩት ደስታን አገኝ ብዬ ለምንስ ልቃተት ዓለም ፍቅር በቃኝ እያልኩ ሳመነታ ዛሬ ሳንተን ሰጠኝ ደግሞ ተስፋ አላደርግ ላልወድ ላላፈቅር ተከርችሞ ሳለ ልቤ ተስፋ ቆርጦ ደግሞ አንተላከብኝ ይሄው ሜዳ ገባው ደግሞ ላብድ ነው ወይ በፍቅር ተነካው Closed off from love I didn't need the pain Once or twice was enough And it was all in vain Time starts to pass Before you know it you're frozen Something happened for the very first time with you My heart melted to the ground Found something true And everyone's looking round Thinking I'm going crazy Oh ድምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ፕሮግራም ነው። ሂሮ የማሪያ ኬሪ ዜማ ነው። አብረን እናዳምጣው። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የሙዚቃ ቃና ዝግጅት ነው። የፍቅር ዜማዎችን ነው ያደመጥን የምንገኘው። Rihanna Love on the Brain በሚል የተጫወተችው ዜማ በጣም ተወዳጅ ሆኖላታል። And you got me like What you want from me?
What you want from me?
And try to buy your pretty heart, but it buys too high. Baby, you got me like gold. You love when I fall apart. So you can put me together and throw me against the wall. You stop loving me. Don't quit loving me. Just stop loving me. Oh, and babe, I'm just fine with fire. Just to get close to you, could we burn something today? And I'll run for miles just to get it safe. Just to get close to you, could we burn someday? And I'll run for miles just to get it safe. Must be love on the brain. That's got me feeling this way. It beats me black and blue, but if የሪሃና ላቭ ኦን ዘ ብሬን ነበር ያደመጥነው። እስቲ ማሊስ ሃይርስ አዶር ዩ እያለች የተጫወተችውን ምርጥ ዜማ እናዳምጥላት። One የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ለዛሬ ተመደበልኝ ያየር ሰዓት ተጠናቋል። ለምሽቱ ዘፈኖች መራርጬ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ራሼል ፕላተን ስታንድ ባይ ዩ ስትል የተጫወተችው ዜማ እስከ ማጠቃለያ ዜናው አብራችሁ ይዘልቃል። በእኔ በኩል ደህና ደሩ። Put your empty hands in mine. And scars, show me all the scars you hide. And hey, if your wings are broken, please take mine so yours can open too. 'Cause I'm gonna stand by you.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የኢራቅ የደህንነት ኃይሎች የአይሲስ ሽብርተኞችን ከሙሱል ከተማ ለማውጣት የሚያደርጉትን ውጊያ አፋፍመው ቀጥለዋል። የጣምራው ግብረ ኃይል ጦር አዛዥ እንደገለጡት የኢራቅ ኃይሎች የሙሱሉን ዓለም አቀፍ አውሮፕላን ጣቢያ መልሰው ተቆጣጥረዋል። የጦር ሠራዊቱ ዋና አዛዥ ሌፍትናንት ጀነራል ስቴፈን ታውንሰንድ ለዩናይትድ ስቴትስ መከላከያ ሚኒስቴር ጋዜጠኞች ከባግዳድ በሰጡት ቃል የኢራቅ ኃይሎች በፌዴራሉ ፖሊስ፣ በጦር ሠራዊቱና በልዩ የጸረ ሽብርተኞች ቡድን እየታገዘ ከከተማይቱ ዳርቻ ጀምሮ እስከ ምዕራባዊ ክፍሉ ድረስ እያጸዳ መሄዱን ገልጠዋል። ይህ ጦርነት ጠላት ለብዙ ጊዜ ሲዘጋጅበት የቆየ ነው ያሉት ጀነራሉ የኢራቅ ሠራዊት መውጫ መግቢያውን እንዳያገኙባቸውና ጉድጓድ ሲቆፍሩም ግድብ ሲገነቡ መቆየታቸውን አስረድተዋል። የመኪና መሄጃ መንገድ ጨምሮ ውስጥ ውስጡን ተጓዥ ጉድጓድ ማዘጋጀታቸውንም ጀነራል ታውንሰንድ ጨምረው ገልጠዋል። ይሁንና የኢራቅ ሠራዊት ይህን ሁሉ መደርመሱንና በፈንጂ ማውደሙንም አክለው ተናግረዋል። ዩናይትድ ስቴትስ መራሹ ጣምራ ጦር ባካሄደው ጥርጊያውን የማጽዳት ሥራ የኢራቅ ወታደሮች ወደፊት ማምራት ችለዋል። አይሲስ ሶሪያ ውስጥም ሌላ ሽንፈት ገጥሞታል። በቱርክ የሚታገዘው የሶሪያ ተቃዋሚ ኃይል አሌፖ ወረዳ ውስጥ በአብዛኛው በአይሲስ ቁጥጥር ስር የሆነችዋን አልባብ ነጻ አውጥቷል። አልባብ ነጻ ሆነች ማለት አሉ ጀነራል ታውንሰንድ፣ አይሲስ አዳዲስ ወታደሮችን ልኮ አዲስ ውጊያ የሚጀምርበትና ሽብርተኞችን ወደ ተለያዩ የዓለም ክፍሎች የሚልክበት መንገድ ተዘጋ ማለት ነው። ያም ብቻ አይደለም፣ ቱርክ ድንበሯን ከአይሲስ እንቅስቃሴ ነጻ አደረገች ማለትም ነው ብለዋል ጀነራሉ። ጣምራው ጦር ለቱርክ ደህንነት ይታገላል። ከሌሎች ሸሪክ አገሮች ጋር በመተባበርና አብሮን በመቆም እስከ አይሲስ የመጨረሻ ሽንፈት ድረስ ይጓዛል። አይሲስ ዋና ከተማ የነች የሚላት ራቃ ነጻ እስከምትወጣም ጣምራው ኃይል ትግሉን አያቆምም። የራቃ ነጻ መውጣት ይህ ሽብርተኛ ቡድን አለቀለት፣ ራሱንም እንደ መንግሥት የሚያስብበት ከንቱ ግንዛቤ መሠረተ ቢስ ይሆናል ማለት ነው። ያኔ ከሸሪክ አገሮች ጋር በመሆን በምናደርገው ትግል ሽብርተኛው ቡድን የመጨረሻውን የሽንፈት ጽዋ ይጎነጫል ማለት ይሆናል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የማጠቃለያ ዜና ደግሞ አሰማለሁ። በኢትዮጵያ ዝቋላ አቦ ተራራ አካባቢ የተነሳ የእሳት ቃጠሎ አያሌ የደን እንስሳትን እንደጎዳ ተገለጠ። ትናንት አርብ በኢትዮጵያ አቆጣጠር ከቀኑ 7 ሰዓት የተነሳው ቃጠሎ እስከ ዛሬ በኢትዮጵያ አቆጣጠር 11 ሰዓት ድረስ እንዳልጠፋና ለማጥፋት የተደረገ ሙከራም እንዳልነበር ታውቋል። ቀደም ባለው የመለስካቸው ዘገባ መሰረት ከ11 ሰዓት በኋላ ነው የኢትዮጵያ አየር ኃይል ሄሊኮፕተሮች ቃጠሎውን የማጥፋት ጥረት የጀመሩት። በስፍራው የነበሩት የኢትዮጵያ ቅዱስ ሲኖዶስ አባልና የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ማቴዎስ ለመለስካቸው እንደነገሩት ከበስተደቡብ አካባቢ የተነሳው ቃጠሎ በሰው ሕይወት ላይ ጉዳት አላደረሰም፣ መነሻውም አልታወቀም። የዝቋላ አቦ ከ700 ዓመት በላይ ዕድሜ እንዳለው ይታወቃል። ቃል ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት ዝግጅታችን እንገናኝ። ፕሮግራሙን ያቀናበረችው ብርሃን ኃይሉ ነች። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም። በደህና አደሩ።
This program has come to you from the Voice of America, Washington.